በጋሞ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ የማንነት ግጭት ምክንያት የተፈናቀሉ ከ37,000 በላይ የባስኬቶ ልዩ ወረዳ ተፈናቃዮች በረሃብ እየተሰቃዩ መሆናቸውን ገለጹ። ሰብአዊ ድጋፍ ተቋርጦ እንደነበር የወረዳው አስተዳዳሪ ገልጸው በአካባቢው አሁንም የጸጥታ ችግር ስላለ ተፈናቃዮችን ወደ ቀያቸው ለመመለስ መቸገራቸውን አመልክተዋል። ተፈናቃዮቹ በቂ ድጋፍ እንደማይደረግላቸውና እስካሁን በምግብ እጥረት 7 ህጻናት መሞታቸውን አስተዳዳሪው ገልጸዋል። በቂ ትኩረት ባለመሰጠቱ የሰብአዊ ድጋፍ አቅርቦት የተቋረጠ መሆኑን ያሳወቀው የደቡብ ክልል አደጋ ስጋት ስራ አመራር ለተፈናቃዮቹ ድጋፍ የማድረግና ወደ ቀያቸው ለመመለስ የሚያስችል ስራ እየተከናወነ ነው ብሏል። የሐዋሳው ሪፖርተራችን ዮናታን ዘዲስ ዝርዝሩን ይዟል።
በጉፋ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ ህዝቦች መካከል የማንነት ግጭት ተፈጠረው ጥቅምት 2011 ዓ.ም ሲሆን በዚያ አለመረጋጋት 16,000 ሰዎች ተፈናቅለዋል። ግጭቱ የፈጠነ መፍትሄ ባለማግኘቱ ምክንያት የተፈናቀሉትን ጨምሮ ቁጥሩ አሁን ከ37,800 በላይ መድረሱና በመለኮዛ ወረዳም ከ3,000 በላይ አባወራዎች መፈናቀላቸው ታውቋል። ተፈናቅለው በየቦታው ያሉ ሰዎችም በረሃብ የተሰቃዩ መሆናቸውን ከመጠለያ ጣቢያ ያነጋገርናቸው አቶ ዳንኤል ግርማ ገልጿል።
የተጠለሉበት ቦታ ለሰው ልጅ የሚያስፈልጉ ነገሮች ምቹ ያልሆኑባቸው አካባቢዎች ላይ ነው። ቆላማ የሆነ አካባቢ ላይ ነው የተጠለሉት። ስለዚህ በጣም በርካታ ችግር እየደረሰባቸው ነው። የወረዳው መንግስት አቅም የቻለውን ነገር ሁሉ ያደረገ ነበር፣ ግን አሁን ከወረዳው መንግስት አቅም በላይ ሆነ።
ተፈናቅለው በየመጠለያ ጣቢያ ያሉ የባስኬቶ ብሔረሰብ ተወላጆች በቂ ትኩረት እንዳልተሰጣቸው የመናገር አቤቱታ እያሰሙ ናቸው። ከሜሎ ወረዳ ተፈናቅለው ባስኬቶ ወረዳ ከሚገኙ 6 መጠለያ ጣቢያዎች ውስጥ በአንደኛው ተጠልሎ የሚገኙት አቶ ጳውሎስ ቁጫዶም እናቶችና ህጻናት በምግብ በውሃና በመጠለያ ችግር እየሞቱ እንደሆነም ተናግሯል። የወረዳው አስተዳዳሪ አቶ ሳሙኤል ደሳለኝ የክልሉ መንግስት ለተፈናቃዮች ሲያደርግ የነበረው እርዳታ በቂ እንዳልነበረ አመልክተው በወረዳውና በክልሉ መካከል በተፈጠረ አለመግባባት ድጋፉ ለሁለት ወር ተቋርጦ መቆየቱን ተናግሯል። ሰሞኑን በተደረገ ግፊትና ርብርብ የክልሉ መንግስትና ረጅ ድርጅቶች የምግብና ምግብ ነክ ያሉ እርዳታ እያቀረቡ መሆናቸውን አቶ ሳሙኤል ገልጸዋል።
ተፈናቃይ የተወሰኑ ድጋፎች በተቆራረጠ መልኩም ቢሆን እየተደረገ ነው። ቆየው ህዳር ወር ላይ 16,000 ተፈናቃይ የመጣ ቁሳቁስ፣ የተወሰኑ የምግብ አይነቶችም ሌሎች ነገሮች አሉ። ያን ሲጠቀሙ ቆይተው በመሀል ለሁለት ወር ያክል ተቋርጧል። ይህንን ለክልልም በተደጋጋሚ ሪፖርት አድርገን ሰው ወደ ቀየው መመለስ አለበት እንጂ እርዳታ መቅረብ አለበትም የሚል አይነት አቋም ነበረና ሰው እስካልተመለሰ ድረስ የግድ መቅረብ አለበት የሚል ብዙ ክርክሮች ነበሩና መጨረሻ ላይ ህዳር ላይ የመጣው ቆይቶ የካቲት ወር ላይ ነው የመጣ። ስለዚህ የካቲት ወር ላይ የመጣውን አሁን እየተጠቀሙ የቆዩበት ሁኔታ ነበረና አሁን ትናንት ወደ 7 ተሳቢ የገባ የምግብ ሌሎች አንዳንድ ነገሮች አሉ። እሱም ወደ ታች ወደ ተፈናቃይ የማውረድ ስራ እየሰራ ነው ቆየ ነው።
ለተፈናቀሉ ዜጎች በቂ ድጋፍ ስለማይደረግ መጎዳታቸውና እስካሁንም በምግብ እጥረት 7 ህጻናት መሞታቸውን ለቪኦኤ ገልጸዋል። በዘላቂነት ወደ ቀያቸው ለመመለስ የጸጥታ ችግር አሁንም መኖሩን ተናግሯል።
ያደረገ ሬሽን እና ሌሎች ድጋፎች እየተደረገ ካለመሆኑ የተነሳ ረሃብ አለ። ህጻናት ሲሪየስ ለተጎዱበት ሁኔታዎች አሉ። እስካሁን ድረስ ሆስፒታል ላይ የተለያየ ሕክምና እየተደረገላቸው ያሉም አሉ። በጤና ጣቢያዎችም በተመሳሳይ መልኩ ድጋፍ እየተደረገ ህጻናቶች አሉ። እንግዲህ ሪፖርቱ የሚያሳየው አጠቃላይ ከተፈናቃዮች ያገኘ ነው ከ7 በላይ መሆኑ ህጻናት ህይወት እንዳለፈ ነው። ስለዚህ አሁን ላይ በዚህ ጉዳይ ላይ የተለያዩ ረጂ ድርጅቶችም ኮሚኒኬት እያደረጉ ናቸው። አሁን እየገባ ያለውንም ወደ ታች የማውረዱን ስራ እየሰራን ነው። በቀጣይ ድንገት አቴንሽን አግኝቷል ብዬ ነው የማስበው። በፊት ያ ጉዳዩ እንዲወጣም አይፈልግም ነበር እና አሁን መንግስትም ጉዳዩን አውቆት ድጋፍ እያደረገ ስለሆነ እኔ ከዚህ በኋላ ችግሩ ሊቀረፍ ይችላል የምል እንመጣለን።
በባስኬቶና በሜሎ ኮዛ ወረዳዎች ተፈናቅለው ውጭ ላሉ ሰዎች የሚውል የእርዳታ ምግብ እየተጓጓዘ መሆኑን የደቡብ ክልል የአደጋ ስጋት ስራ አመራር ምክትል ኃላፊ አቶ አበራ ውላ ገልጸዋል። ችግሩን በዘላቂነት ለመፍታት በሁሉም የክልሉ አካባቢዎች እንቅስቃሴ መጀመሩን አቶ አበራ ጠቁሞ የህግ የበላይነትን የማስከበር ስራም ጎን ለጎን እየተከናወነ መሆኑን ተናግሯል።
ተፈናቃዮችን ወደ ቀየው ለማስመለስ በሚደረገው ጥረት እነሱም የዛው አካል ናቸው። ከዛ ውጭ ደግሞ እነዚህ ዜጎች ወደ ቀያቸው ሲመለሱ አንደኛ አስቀድሞ የገበላነት ልጆች ያህል በቁጥጥር ስር እንዲሆን የማድረግ ስራ ይሰራል። ከዛ ውጭ ደግሞ ለመጠለያ ቤታቸው ለተፈናቀለባቸው ዜጎች እንግዲህ የመጠለያ በህብረተሰቡ ሆነ በመንግስት የመልሶ ማቋቋም ስራ ይሰራል። ዘላቂ የሆነ ሰላም ሁኔታ እንዲፈጠር ይደረጋል። ይሄ በሁሉም አካባቢዎች ነው። ለእነሱ ተለይተን የሚቀር ነገር የለም። ለእነሱ ተለይቶ የሚሰራ ነገር የለም። እንግዲህ እንዳጠቃላይ ሁሉንም ተፈናቃዮች በሚመለከት ሰብአዊ ድጋፉን ከማቅረብ ጎን ለጎን ይሄ ስራ ነው የሚሰራ እና እንዳጠቃላይ እንደ ክልል ይሄ ነው እየተሰራ ነው።
የቀረበውን ድጋፍ በመጠን ማወቅ እንችላለን? ድጋፍ እየቀረበ ነው እንዱ ከማለት ይልቅ ምን ያህል ድጋፍ ነው የቀረበ ያለው ለባስኬቶ ተፈናቃዮች?
አሁን ከቢሮ ውጭ መስክ እንደገና አሁን ዘወት ባለውበት ነው የሚጠይቀኝና አላቅም እሱን በሚመለከት በመጠን ሊገልጽ ላሳውቅ አይችልም።
በደቡብ ክልል በነበሩ ግጭቶችና በሰላማዊ ሰዎች ላይ በተከፈቱ ጥቃቶች ምክንያት የተፈናቀሉ ከ400 ሺህ በላይ ሰዎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው መገለጹ ቀደም ሲልም ተዘግቧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።